ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በማስቀደም እንጀምራለን። በመጽሐፍት ዓለም ፕሮግራማችን በሃራልድ ናይስትሮም የተደረሰውንና በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 13 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከዘመን መለወጫ በዓል ጋር ተያይዞ በተለያዩ አካባቢዎች መሰረታዊ የሆኑ የፍጆታ ዕቃዎች የዋጋ ጭማሪ ማሳየታቸው ታወቀ። የበሬ፣ የበግና ፍየል እንዲሁም የዶሮ ዋጋ ከፍተኛ ጭማሪ የታየባቸው ሲሆን የህልና ጥራጥሬ፣ የቅቤና የቅባት ምርቶች እንዲሁም የሽንኩርትና የቅመማ ቅመም ዋጋዎች ካለፈው ዓመት ጭማሪ ያሳዩ መሆናቸው ሸማቾች እየገለጹ ይገኛሉ። በቅርቡ የወያኔው ማዕከላዊ የስታቲስቲክስ ጽህፈት ቤት የዕቃዎች ዋጋ በጥምር አሃዝ ማለትም በአማካይ በ10.4% ያደገ መሆኑን መግለጹ ይታወሳል። በወያኔ የተቋቋሙና በገንዘብ በቁሳቁስ ተጠናክሮ የሚንቀሳቀሰው ልዩ ፖሊስ የተባለው የሽፍታ ቡድን አርብ ጳጉሜ 2 ቀን 2009 ዓ ም በሞያሌ ከተማ ነዋሪዎች ላይ ባደረሰው ጥቃት የሞቱት ሰዎች ቁጥር ከ30 በላይ መሆኑን ከአካባቢው የተገኙ ዜናዎች ይጠቁማሉ። ከተገደሉት ሰዎች መካከል ብዙዎቹ ቻሙኪ በተባለው መንደር ነዋሪዎች ሆኑ ሲሆን የአካባቢው ወጣቶች ጥቃቱን ለመመከት በወሰዱት እርምጃ በርካታ የወያኔው የልዩ ፖሊስ አባላት መገደላቸው ተነግሯል። የተለጣፊው ኦህዴድ ባለሥልጣኖች ንጹሐን ዜጎች ሲገደሉ ዝም ማለታቸውና ምንም አይነት እርምጃ ለመውሰዳቸው በዜጎች ላይ የሚደረገው ይህ አረመናዊ ግድያ በወያኔ አገዛዝ ሆን ተብሎ የተጠነሰሰ ሴራ መሆኑን ያረጋግጣል ተብሏል። ከሞያሌው ከተማ በተጨማሪ በባሌ ዞን በራይቱ ገልቢ ወረዳ ከልዩ ፖሊስ ጋር በተደረገ ቅጅት 4 ሰዎች መሞታቸው ተነግሯል። ቅዳሜ ጳጉሜ 4 ቀን በምስራቅ ሐረርጌ አብሩ ሙሳ በተባለው መንደር በተመሳሳይ መልክ 4 ሰላማዊ ሰዎች በልዩ ፖሊስ አባላት ጥቃት የተገደሉ መሆናቸውን አንዳንድ የዜና ምንጮች ዘግበዋል። የውጭ ምንዛሪ እጥረት በከፍተኛ ደረጃ እየተባባሰ መሆኑ ታወቀ። የአገር ውስጥ ነጋዴዎችና ባለሀብቶች በደንቡ መሰረት የውጭ ምንዛሪ ለማግኘት ባንኮችን ጠይቀው የማይፈቀድበት ሁኔታ በርካታ መሆኑን ሲገልጹ የሚፈቀደውንም ለማግኘት እስከ 9 ወር ድረስ የሚያስጠብቅ መሆኑን ተናግረዋል። በተጨማሪ ባንኮች የውጭ ምንዛሪን ጥያቄ ለማስተናገድ የተለያዩ አሰራሮች የሚጠቀሙ መሆናቸውንና እንዲሁም $1.03 መማለጃ እንደሚያስከፍሉም ተጠቅሷል። የወያኔ ባለሥልጣኖች ለውጭ ምንዛሪ እጥረት ምክንያት የውጭ ዕቃዎችና የገቢ ዕቃዎች አለመመጣጠን መሆኑንና ወደ አገር ውስጥ የሚገባው የኢንዱስትሪ ግብዓቶች መጠን መጨመር መሆኑን ይግለጹ እንጂ መሠረታዊ ምክንያት የወያኔ ባለሥልጣኖች በተለያዩ ስልቶች ሕገወጥ በሆነ መንገድ ከአገር የሚያስወጡት ገንዘብ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ የቶጎ ፕሬዝዳንት የሕዝቡን ጥያቄ ተቀብለው ሥልጣን ለመገደብ የሚያስችለውን የሕገ መንግሥት ለውጥ ማድረግ አለባቸውም ብለዋል። ኦባሳንጆ ይህን የተናገሩት የቢቢሲ የዜና ተቋም ባደረገላቸው ቃለ ምልልስ ሲሆን የቶጎ ፕሬዝዳንት ለአገራቸው አደረግኩት የሚሉት መልካም ተግባር ሁሉ በአሁኑ ወቅት በሕዝቡ ዘንድ ተሟጦ አልቋል ብለዋል። በተጨማሪም በአፍሪካ ለ12 ለ15 እና አንዳንዶቹም ለ30 ዓመታት ስልጣን ላይ የሚቆዩ መሪዎች በጣም ጥቂት እየሆኑ መሆናቸውን በመግለጽ በዚህ በኩል ከፍተኛ እርምጃ መወሰድ እንዳለበት ተናግረዋል። በ1970ዎቹ ዓመታት የናይጄሪያ ወታደራዊ መሪ የነበሩት ኦባሳንጆ ከ1992 እስከ 2000 ዓመተ ምህረት ድረስ በምርጫ አሸንፈው አገሪቱን በመምራት ስልጣን ላይ የቆዩ ሲሆን ከ3 ጊዜ በላይ ለመመረጥ የአገሪቱን ሕገ መንግሥት ለማስለወጥ ያደረጉት ሙከራ ሳይሳካላቸው ቀርቷል። በቶጎ ለ2 ቀናት የተደረጉት ሰልፎች ሕዝቡን ያነሳሱና መሪዎችን ያስደነገጡ መሆናቸው ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Thank you. ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 13 3 መበታተን ደብረታቦር ያለው በመሐልና በመስራቁ የሰሜን ግንባር ክፍል የነበሩ አስተማማኝ ሰዎች አገኘው። ያም ማለት ራስ ካሳና ራስ ሙሉጌታ በነበሩባቸው ግንባሮች ነው። ከሰማሁት ሁሉም ነገር የተረዳሁት የሆነውና የተደረገው ነገር በሙሉ እኛ ላይም እንደሆነው ነበር። ለውጥ ቢኖር አሰላለፍና ትብብር እንደኔ ሰዎች ደረጃ አልነበረም። በመጀመሪያ በህዳር ወር ማለት ነው በኢትዮጵያውያን ዘንድ ትኩስ ስሜትና ፍላጎት ስለነበር በመጀመሪያዎቹ ውጊያዎች አስደናቂ ድሎችን ተጎናጽፈው ነበር። ወደ 20 መድፎች ብዛት ያላቸው የአውቶማቲክ መሳሪያዎች፣ ጠመንጃዎችና ጥይቶች በኢትዮጵያውያን እጅ ወድቀዋል። በራስ ካሳ በኩል አድዋን መልሶ መውሰድና በራስ ሙሉጌታ በኩል ደግሞ መቀሌን ማስመለስ የጊዜ ጉዳይ ብቻ መስሎ ነበር። በጦሩም በኩል ጣሊያኖች የያዟቸውን ቦታዎች ባጭር ጊዜ ውስጥ ለቀው እንደሚሄዱ ጥርጣሬ አልነበረም። ነገር ግን የጦር ሚኒስትሩ ራስ ሙሉጌታ ለስራው ብቁ አልነበሩም። ታማሚና ሽማግሌም ነበሩ፣ የመምራት ችሎታም አልነበራቸውም። ስለ ዘመናዊ ጦርነትና ውጊያ ዕውቀቱም አልነበራቸውም። እንደሳቸው ከሆነ ስራውን ለሌላ ሰው ሰጥተው ወደ ገዳም ቢሄዱ ይቀላቸው ነበር። ግን ስራው በግድ ነው የተሰጣቸው። ለምን ያገሩ ሰዎች ይህን እንዴት ሊረዱ አልቻሉም? በተለይም ለስራው ብቁ የሆኑ ሌሎች አዛዦች እያሉ ከአዲስ አበባ የሚመጣው ጥቃት እንዳትፈጽሙ ዝም ብላችሁ ጠብቁ የሚለው ትዕዛዝ ተስማምቷቸዋል። ለሽማግሌው የሚመች አልጋ ላይ ተኝቶ ማደሩ ጥሩ ነገር ነበር። የነበሩት ደህንነቱ የተጠበቀ በአምባራዶን በሚገኝ ዋሻ ነበር። ዋሻው እንደ መኖሪያ ቤት ተደራጅቶ ስለነበር የጎደላቸውም ነገር አልነበረም። ይህ አይነቱ ሰላም ለረጅም ጊዜ በቆየ ቁጥር ለራስ ሙሉጌታ ጥሩ ነበር። ያ ግን ከብዙ ወራት በኋላ ጣሊያኖቹ እረፍትና ምቾቱ በቃ እስኪሉ ድረስ ነበር። ከዚያ ግን ተረስቶና ተንቆ የነበረ አንድ ነገር መታወቅ ጀመረ። የወታደሮቹን ስሜት ለመጠበቅ የተደረገ ምንም ነገር አልነበረም። የጠላትን ፕሮፓጋንዳ በተጋነነ ሁኔታ መቀበል ጀምረዋል። ለጦሩ የሚበቃ ቀለብም አልተዘጋጀም። የጦሩ የጤንነት ሁኔታ ጦርነት ለመዋጋትና ለማሸነፍ ወሳኝ ነገር መሆኑም ተረስቷል። በተጨማሪ ደግሞ እውነተኛ ባልሆነ ተስፋና መረጋጋት ስሜት ራሳቸውን ሞልተዋል። ጣሊያኖች እንደዚህ ያለ የኢትዮጵያ ጦር ማጥቃት አይችሉም። ጄኔቫ የሚካሄደው ውይይት ደግሞ ውጤታማ የሆነ ጣሊያንን የማግለል ውሳኔ ይሰጣል። ስለዚህ በጥቂት ሳምንታት ውስጥ አውሮፕላኖቹ ጭጭ ይላሉ፣ ጠላትም ለሰላም ይደራደራል የሚሉ ተስፋዎች ነበሩ። የዚህ ሁሉ ምክንያት ውጤት የማይቀር መከራና ውድቀት አስከተለ። እንግዲህ አንድ ሰው ሽማግሌው ሙሉጌታ ላይ ፍርድ ከሚሰጥ ዝም ብሎ ቢያማርር ይሻለዋል። እርግጥም በራሳቸው ሰዎች በችኩሎቹ ኦሮሞዎች እጅ ወድቀው ስቃይ ከሚደርስባቸው የደረሳቸው ዕጣ የተሻለ ነበር። የራስ ካሳ ጉዳይ እንደ ኢትዮጵያውያን ፍርድ አሰጣጥ በጦር አዛዥነት ከመጣ ዜሮ ነበሩ። ወታደር ከመሆን ይልቅ ቄስ ሆነው ቢያገለግሉ ይሻላቸዋል ይሉ ነበር። ባጠገባቸው ግንባር እንደነበሩት እንደ ራስ ሙሉጌታ የራስ አነሳሽነት የላቸውም ነበር። በጠቅላላው ጦርነት ጊዜ ምንም አይነት ውሳኔ በግላቸው ወስነው አያውቁም ይባላል። በሳቸው ፋንታ ወይም ንጉሱ አለዚያም ራስ ስዩም ነበር ውሳኔ የሚሰጡት። ከንጋቱ ጀምሮ እስከ ቁለቀን ድረስ ራስ ካሳ ቁጭ ብለው ዳዊት ነበር የሚደግሙት። በጣም አስፈላጊና ወሳኝ ጉዳዮች ቢኖሩ እንኳን ዳዊት በሚደግሙበት ጊዜ መረበሽ የለባቸው። በቅዱሳን በዓላት ቀኖች ምንም አይነት ተቃሚ ሥራ አይሰራም ነበር። በየወሩ ደግሞ እነዚህ በዓላት በተከታታይ ነበር የሚመጡት። በአምስተኛው ቀን፣ በሰባተኛው፣ በ12ኛው፣ በ19፣ በ21፣ በ24፣ በ27 እና በ29 ይውላሉ። 70,000 የሚሞላው የራስ ካሳ ሰራዊት ስነ ስርዓት አልነበረውም። የአካባቢው ገበሬዎች ይዘረፋሉ፣ ቤታቸው ፈርሶ ለማገዶም ይሆን ነበር። የማጥቃት እርምጃ እንዳይወስዱ ቢታዘዙም በዛት ያለው የጦር ክፍል መሪዎች በራሳቸው አነሳሽነት አጠገብ ወዳሉ ሰፈሮች ይሄዱ ነበር። ብዙ ጊዜም ከጠላት ጋር ይጋጩ ነበር። ሌላው የሚባለው ደግሞ ራስ ካሳ አንድ ወይም ሁለት ብር ከሚያወጡ ወታደር በረሃብ ቢሞት ማየት ይቀላቸው ነበር። የጦርነቱ ካዝና በመቶ ሺህ የሚቆጠር ብር የያዘ ነው። ካዝናው በስምንት ጸሐፊዎች ነበር የሚጠበቀው። ጸሐፊዎቹ ለየግላቸው ሆነው ነው የሚሰሩት። ያ ማለት ቀላል ወይም ትልቅ ግምት የማይሰጠው ወጪ እንኳ በስምንት የተለያዩ መዝገቦች ላይ መስፈር ነበረበት። አንድ ጸሐፊ ከጎደለ ደግሞ ምንም አይነት ክፍያ አይደረግም ነበር። ረሃብ፣ በሽታ፣ በተለይም ፈንጣጣና ተቅማጥ የራስ ካሳን ሰራዊት ከማንም ሰራዊት በላይ ከራስ ደስታ ሰራዊት በስተቀር በጣም ነበር የወረረው። እንደዚህ ሆኖ በሺህ የሚቆጠር ብር በራስ ወዳዱ ሰውዬ አልጋ ስር ተቀምጦ ነበር። ብሩ ብዙ የተራቡ ሰዎችን በመመገብ ለታመሙ ሰዎችም እርዳታ መስጠት በቻለ ነበር። ውድም ቢሆን የሚሸጥ ምግብ ነበረ። በርግጥ የራስ ካሳ ሰራዊት ውድቀት እንደ ራስ ስዩም ያለ ብልህ አማካሪ ባይኖር ኖሮ ቀደም ብሎ ነበር የሚመጣው። ራስ ስዩም ራሳቸው ዋና አዛዥ አለመሆናቸው የሚያሳዝን ነገር ነው። ስዩም ልምድ ያላቸው ፈጣን፣ ከማሰብ ችሎታ ጋር ቆራጥ የሚከበሩና ተወዳጅ የጦር መሪ ነበሩ። ስዩም መሪ ቢሆኑ ኖሮ ከግድ የለሹ ቄስ ቢጤ ራስ ካሳ የተሻለ ውጤት ያመጡ እንደነበር ግልጽ ነበር። ራስ ካሳ በነበራቸው የመንገብገብ ባህሪ ወላዋይ፣ የሚርበተበቱና ግድ የለሽ በመሆናቸው ይጠሉ ነበር። ያልተጠበቀ የጠላት ማጥቃት በኃይለኛ ግፊትና በተቀናጀ ከበባ በምስራቅ በኩል ሲመጣ የራስ ካሳ ሰራዊት በጀግንነት ነበር የተዋጋው። ግን ሙሉ ስሜት አልነበረውም። መከበባቸው መቃረቡን ሲያውቁ ደግሞ የማይቀረው መበታተን ተጀመረ። ከዚያም እንደ ራስ እምሩና እንደ ደጃች አያሌው ሰራዊት በተከዜ በኩል ሽሽት ተጀመረ። መጠኑ ግን ተሰምቶ የማይታወቅ አይነት ነበር። ረሃብ፣ በሽታና ድካም ከውስጥ በኩል የሰለጠነው ሰቆቃ ከአየር ላይ፣ የተናደዱ ገበሬዎች በጎን በጎን፣ አስቸጋሪው ምድር ከእግር ስር፣ እንዲህ አይነቱ የመከራ ብዛት በአንድ ቦታ በአንድ ላይ ሲከሰት የሚያስከትለውን ውጤት ማን ነው መገመት የሚችለው? ጥቂት ወታደሮች አስከትለው ራስ ካሳ በሌሊት ጋልበው ማምለጥ ችለዋል። ነገር ግን ሲንገበገቡለት የነበረው ስንት የተራቡና የተቸገሩ ወታደሮች መርዳት የሚችለው ያ ሁሉ ገንዘብ በየመንገዱ ተበትኖ የገበሬዎች ሲሳይ ሆኗል። በንጉሱ የመጨረሻው ውጊያ ጊዜ በሚታየው ድራማ ተስፋ የቆረጡት ሁኔታውን በትክክል ይሁን በዘይተት አሳዛኝ ነው ያሉት ራስ ስዩም በጦርነቱ ከመሳተፍ እንቢ ብለው እንደነበር ይነገራል። ውጊያውን ከፍታ ያለው ቦታ ላይ ሆነው መመልከት ብቻ በቅቷቸዋል። ጦሩ ወደ ኋላ እንዲመለስ ሲደረግ የገበሬዎች ማጥቃትና ሽብር ከፍተኛ ደረጃ ላይ ደረሰ። ፊታውራሪ አዮ የተባሉ ሰው ንጉሱ በነበሩበት ውጊያ ከተካፈሉ በኋላ ከደብረ ታቦር የሁለት ቀን መንገድ ወደሚሆነው ወደ ትውልድ ቦታቸው ወደ ሰማዳ ሽሽት ጀመሩ። ሰውየውና 300 የሚሆኑት ወታደሮቻቸው እየተዋጉ ነበር ማለፍ የቻሉት። ግን የሰማዳ ድንበር ላይ ሲደርሱ ወደ 1000 የሚሆኑ ገበሬዎች ፊታውራሪውንና ወታደሮቹን ለመዝረፍ ይጠብቁ ነበር። ከቤተ ክርስቲያን ጀርባ መሽገው ከተቀመጡ በኋላ ፊታውራሪ ለገበሬዎቹ መልእክት ላኩ። ማንነታቸውን ገልጸው ወደ ትውልድ ቦታቸው ያለምንም ችግር እንዲያልፉ ጠየቁ። የተሰጠው መልስ ግን ፊታውራሪውና ወታደሮቹ ከለበሱት ሱሪና ሸማ በስተቀር ጠመንጃና ጥይት ሆነ ሁሉንም ነገር እንዲያስረክቡ ነበር። አዮ ለማስረከብ ሳይስማሙ ሲቀሩ ገበሬዎቹ ማጥቃት ጀመሩ። ፊታውራሪ በያዟቸው ጠመንጃዎችና ከውጊያ በማረኩት ሁለት አውቶማቲክ መሳሪያዎች መልስ መስጠት ጀመሩ። ከቤተ ክርስቲያኑ ፊት ለፊት በሜዳው ላይ ኃይለኛ ውጊያ ከተካሄደ በኋላ ገበሬዎቹ መንገድ መልቀቅ ጀመሩ። 600 የሚሆኑ ሰዎቻቸው ከሞቱ በኋላ የአገራቸውን ሰዎች ለመርዳት ፈቃደኛ ሆኑ። ጦሩ ከተበተነ በኋላ እንደዚህ አይነቱ አጋጣሚ እንግዳም አልነበረም። ስለ ኢትዮጵያውያን የሰማሁትን የጀግንነት የድፍረትና ሞታይፈሪነት ብጽፍ በብዙ አስገራሚ ይዘቶች ብዙ መጻሕፍት ይሞላሉ። በጣም አስተማማኝ የሆኑ ጥቂት ምሳሌዎችን መጥቀስ እፈልጋለሁ። በራስ ሙርጌታ ሰራዊት ስር የነበሩ የከምባታ ተወላጅ ወታደሮች ቡድን በመቀሌ ባለው የጣሊያኖች ካምፕ ጎን በሚገኙ ዋሻ ብዙ ቀለብና ሌላም ንብረት ጨምሮ እንደሚገኝ ይሰማሉ። ካዛዣቸው ፈቃድ ሳይጠይቁ በሌሊት ሾልከው በመውጣት የኪሎሜትሮች ርቀት ያለውን ሜዳ ያቋርጣሉ። ሜዳው በጣሊያኖች ባውዛ መብራት በየጊዜው ይፈተሻል። ሆኖም መብራቱ ሲመጣ ወደ መሬት ተወርውረው ልጥፍ በማለት ሳይንቀሳቀሱ መብራቱን ማሳለፍ ለነዚህ ሰውነታቸው ቀላል ለሆኑ ሰዎች እንደ ጨዋታ ነበር። መጥፎው ነገር ሌሊቱ ባለበት አልቆየም። የከምባታ ወታደሮች ከጦር ካምፑ ሲደርሱ የንጋት ኮከብ መውጣት ጀመረች። ሲያዳምጡ ምንም ድምጽ የለም። ከፊት ለፊታቸው ግን ባለሾህ የሽቦ አጥር ነበር። ምንም የያዙት መቁረጫ መሳሪያ ስላልነበራቸው አጥሩ ለነሱ የሚጣስ ሆኖ አልተገኘም። ለትንሽ ሰከንዶች ግራ መጋባት ተፈጠረ። ከዛም በሹክሹክታ ለአጭር ጊዜ ውይይት ከተደረገ በኋላ ድምጽ የሌለው በመቶዎች የሚቆጠሩ እጆች መሬቱን መጫር ጀመሩ። በአጋጣሚ መሬቱም ቀለል ያለ ነበር። ብዙ ጊዜ ሳይወስድ ሁሉም ከሽቦ አጥር ስር በቆፈሩት መሬት በኩል እየተሳቡ አለፉ። ጠመንጃቸውን ትከሻቸው ላይ አድርገው ጩቤዎቻቸውን በጥርሶቻቸው ነክሰው ይዘው እየተሳቡ ጋራውን መውጣት ቀጠሉ። ጋራው ላይ ዋሻዎች በረድፍ ሜትሮች ከፍታ ባለው ጉብታ ላይ ይታያሉ። አንዱ ባንዱ ላይ እየተረማመዱ የሰው መሰላል ላይ በመውጣት በያዟቸው ጩቤዎች ጠባቂዎቹን ጭጭ አደረጉ። ዋሻዎች ውስጥ ያለውን ለማየትና የሚመረጠውን ለመምረጥ እሳት አበሩ። በመጨረሻም ከባድ ከረጢቶችን ይዘው ወጡ። ዱቄት፣ ስኳር፣ ዘይት በጠርሙስ፣ ጥይቶች፣ ካኪ ዩኒፎርም፣ ሌሎችም ብዙ ነገሮች ይዘዋል። በትከሻቸው ደግሞ 3 ወይ 4 ጠመንጃዎችን ተሸክመዋል። ነገር ግን የቀን ብርሃን ወጥቷል። የተዘረፈው ንብረት ቀርቶ ራስን ማዳን ከተፈለገ ወጥቶ በሜዳው በኩል መሄድ የማይታሰብ ነገር ነው። ያለው አማራጭ ሌሊቱ እስኪመጣ መጠበቅ ነው። ከዋሻዎቹ ወደ ጦር ካምፑ የሚወስደውን ትንሽ መንገድ ለአንድ ቀን ዘንግተው መያዝ ይችላሉ። ውሃ ለማግኘት ግን ምንም እድል የለም። ነገር ግን ስለዛ ምን አስጨነቃቸው? ውሎውን ብዙ የጠላት ጥቃቶችን መቋቋም ነበረባቸው። ከአውሮፕላኖቹ የሚተከሰው አውቶማቲክ መሳሪያ ጥይቶች አረበረበባቸው። እነሱ ግን በከረጢት ከተሞሉት ዱቄት ጀርባ ስለመሸጉ ግድም አልሰጣቸውም። መምሸት ሲጀምር ጋራው በነጭ ዱቄት ተሞልቷል። ከሰዓት በኋላ ሲሆን አጥቂዎቹ አቆሙ። የታሰበው ሰዎቹን በረሃብና በውሃ ጥም የግድ እንዲወጡ ማድረግ ነው። በመጨረሻም የከምባታ ተወላጆቹ የናፈቁት ሌሊት ሲመጣ የጣሊያኖች ባውዛ መብራት ሰዎቹ በመጡበት መንገድ በኩል ያለማቋረጥ ይበራ ጀመር። እንደዛም ሆኖ እጃቸውን አልሰጡም። በጸጥታ መሬት ለመሬት እየተሳቡ በመጡበት ሳይሆን በጋራው በሌላ በኩል መብራት አልፎ አልፎ በሚበራበት ቦታ መሄድ ጀመሩ። ትላንትና ማታ እንዳደረጉት ሁሉ በአጥሩ ስር ቆፍረው መሽሎክ ጀመሩ። የመጨረሻው ሰው በአጥሩ ስር ሾልኮ እንደጨረሰ ተነቃባቸው። ወዲያውኑ ጫካው በእንቅስቃሴዎች ተሞላ። ጠመንጃዎች፣ አውቶማቲክ መሳሪያዎች ይተኩሱባቸው ጀመር። መድፉም አልቀረም። ነገር ግን ድምጽ እንጂ ትንሽ ጉዳት ነው የሚያደርሰው። ሰዎችም ነፍሴን አውጪኝ ብለው በሜዳው ተበታትነው መሮጥ ቀጠሉ። ወዲያውኑ ከጠመንጃ ተኩስ ርቀት ውጭ ሆኑ። ራሳቸውንና የዘረፉትን ማዳን ቻሉ። ለነሱ የተዘረፈው ነገር የህይወት ያህል ጠቃሚ ነበር። 10 ሰዎች ወደ ኋላ ቀርተዋል። ስንት ሰው ይቁሰል፣ ስንት ሰው ይሙት፣ ማንም የሚያውቅ ሰው የለም። ጦርነቱ እንደተጀመረ የደጃዝማች አያሌው ወንድም ደጃዝማች አድማሱ የጣሊያኖች ጓደኛ ናቸው፣ አገራቸውንም ለመክዳት ከጣሊያኖች ጋር እቅዳላቸው ተብለው ተከሰው በንጉሱ ትዕዛዝ ለብዙ ሳምንታት እንዲታሰሩ ተደርገው ነበር። ሆኖም ምንም ማስረጃ ስላልተገኘ በነጻ ተለቀቁ። ይህንን የሐሰት ክስ መሆኑን ለማስመስከር አድማሱ ለአባት አገራቸውና ለንጉሱ ታማኝነታቸውን የሚያሳዩበት አጋጣሚ እየጠበቁ ነበር። ነገር ግን ከመጀመሪያውም ለክሱ ምክንያት የሆኑት ራስ ካሳ የአድማሱን የእጁ ግዛት ይመኙ ስለነበር አድማሱ ስማቸውን ለማደስ የሚፈልጉበትን አጋጣሚ ሁሉ ይከለክሏቸው ነበር። እንዲህም ሆነ። አንድ ትንሽ የሆነ የጣሊያኖች ካምፕ ሁልጊዜ ኢትዮጵያውያን ላይ በርቀት እየተኮሰ ያስቸግር ነበር። ይህን የመድፍ ተኩስ በብዛት የሚቀበለውም የአድማሱ ሰራዊት ነበር። ስለዚህ አድማሱ የጣሊያኑን ምሽግ ጥሰው ለመግባት ራስ ካሳን ደጋግመው ፈቃድ ጠይቀው ነበር። ራስ ካሳ ግን የሰው ሕይወት ቢጠፋ የሚሰጠው ጥቅም የለም በማለት ከለከሏቸው። ደጃዝማች አድማሱ ራሳቸው ወሰኑና አንድ ቀን በንጋቱ ላይ 1000 የሚሆነውን ሰራዊታቸውን እንዲያጠቃ ትዕዛዝ ሰጡ። ራሳቸውም ቢሆን በጣሊያን የተሰራ አውቶማቲክ መሳሪያ ሲተኩሱ ዋሉ። እኩለ ቀን ሲሆን ተራ በተራ ያደረጉት የማጥቃት ሙከራ አልሰራም። ራሳቸው አድማሱ በመሳሪያው ግለት ምክንያት እጃቸው ውሃ መቋጠር ሲጀምር አጥቂዎቹ ጥቃቱን የማቆም አዝማሚያ ላይ ነበሩ። ራስ ካሳ ውጊያው ትርፍ የለውም ብለው ነው ያሰቡት። ያውም አጠገባቸው ያሉ ሰዎቻቸው ተጨማሪ ኃይል ለእርዳታ እንዲላክ ቢወተውቷቸው፣ ሰዎቹ በሺዎች የሚቆጠሩ ወገኖቻቸውን ለመርዳት ዝግጁ ነበሩ። አይሆንም፣ ራስ የፈለጉት ጠቅላላው አጥቂ ጦር ከአዛዡ ጋር እንዲደመሰሱ ነው። አድማሱ የራስ ካሳን ትዕዛዝ መጣስ ማለት ምን ማለት እንደሆነ ማወቅ አለበት። ያም ሆኖ ደጃዝማች አድማሱ ማቆም አልፈለጉም። ተስፋ በሌለው ሁኔታ ይመጣል ተብሎ ሲጠበቅ የነበረው ተጨማሪ ኃይል አለመምጣቱን ሲያዩ የእጁ ጎበዞች ሰዎቻቸውን ለመጨረሻ ጊዜ ለማጥቃት እንዲሞክሩ ያበረታቱ ጀመር። ተሳካላቸው። ልክ ከቀኑ 9 ሰዓት ከመሆኑ በፊት የመጀመሪያው የኢትዮጵያ ሰራዊት የካምፑን አጥር ጥሶ ገባ። የጨበጣው ጊያ ነበር። አንድ የበታች መኮንን 20 የሚሆኑ ወታደሮችን ይዞ እየተኮሰ ያስቸገረውን አንድ መድፍ ለመውሰድ ወስኗል። መድፉ በጥሩ የተጠበቀ ቦታ ነበር። መኮንኑ ሰዎቹን ሰበሰበና ከሁለት ቦታ ከፍሎ በጎን በጎን ካሰለፈ በኋላ ራሱን በመካከል አደረገ። አሁን እኔ ፊት ለፊት ወደ መድፉ አፈመስሮት እናንተ በጎን እንድታጠቁ። አትፍሩ፣ የሚተኮሰውን ጥይት እኔ ቀበለዋለሁ። ያን ትዕዛዝ ከሰጠ በኋላ ቀጥታ ወደ መድፉ አፈሙዝ ፊት ለፊት ሮጠ። መድፉም ለተኩስ ተዘጋጅቶ ስለነበር ተተኮሰ። ሌሎቹ ወታደሮች እየጮሁ ወደፊት በመሮጥ መድፉን ሲተኩሱ የነበሩትን 6 የጣሊያን ወታደሮች ጭጭ አደረጓቸው። ነገር ግን ኢትዮጵያዊው መኮንን አዛዣቸው ላይመለስ ለዘላለም ሄደ። ምዕራፍ 24 በመጨረሻም ስልጣኔ ድንገተኛ አውሮፕላን ማረፊያ አለመኖር። ግንቦት 12 ቀን ፒሪዞ ቢሮሊን ተቀበልን። ቢሮሊ የምድር ጦር ጀነራል ነው። የባዶሊዮ ቀኝ እጅ ሲሆን በቅርቡ ደግሞ የአማራ ገዢ ተብሎ ተሰይሞ መኖሪያውን በጎንደር አድርጓል። የደብረታቦሩ ጉዞ ጦሩን ለመጎብኘት ነው። በሚቀጥለው ቀን ሰውየው ተቀብሎኝ የሚያስፈልጉኝን ነገሮች መናገር እንድችል ተፈቀደልኝ። ጀነራሉ ያለውበትን ሁኔታ በመገንዘብ እርዳታ እንደሚያደርግልኝ ቃል ገባልኝ። በሚቀጥለው ቀን ወደ ጎንደር አብሬው በመሄድ ከዚያ በኋላ በወታደራዊ አውሮፕላን ወደ አዲስ አበባ እንደምሄድ ነው የታሰበው። ለአንድ ሰዓት የሚሆንም ስለ ጦርነቱ ቁጭ ብለን ተወያየን። ጀነራሉ ማወቅ የፈለገው በኢትዮጵያውያን በኩል ሁኔታው ምን እንደነበር ነው። በተጨማሪም አዲስ አበባ ከተማ የደረሰውን ውድመት ነገረኝ። ሪዞ ቢሮሊ አዲስ አበባ ከገቡት የመጀመሪያው ነው። በተሰረቀ በንጉሱ መኪና ሆኖ ነው የገባው። ከአየር ላይ የተነሳ ፎቶግራፍም አሳየኝና ስመለከት ቤቴ እንዳልፈረሰ ማየት ቻልኩ። እንግዲህ ነጻ መሆንበት ሰዓት እየመጣ ነው። አጭር ቀን ብቻ ከተኩስ ልውውጥ ክልል ውጭ ሆናለሁና ህይወቴን መጠበቅ እችላለሁ። ጀነራሉን ትቼ ስወጣ በጣም ደስተኛ ነበርኩ። ሁሉም ነገር በትክክል ከሄደ በ16 በለቀቅኩ ከ7 ወራት በኋላ ተመልሼ አዲስ አበባ እንደምገባ ተስፋ አድርጌያለሁ። በሰኔ 15 ገና ፀሐይ ሳትወጣ ተዘጋጅቻለሁ። ሻንጣዬ የያዘው ነገር ቢኖር 3 የጺም መላጫ ከ3 መላጮች ጋራ ሳሙና፣ የእጅ ፎጣና የተጠቀለለ ብርድ ልብስ ነበር። ስንብቴ ከደጃዝማች አያሌውና ከሁሉም ወዳጆቼና የጦርነት ጓደኞቼ ጋር ከጠበቅኩት በላይ ከባድ ነበር። አይኖቼ እያነቡ ቃላቶቼም ጉሮሮዬ ውስጥ እየተሰነቀሩ ነበር። አብረን ደስታውን ቁጥር ስፍር የሌለውን መከራና ችግር ያሳለፍን ሰዎች እንደገና እንገናኝ ይሆን? በዚህ በክፉ ቀን መልሶ መገናኘቱ የማይታመን ነገር ነው። ደጃዝማች አያሌው መሄዴን ሲገነዘቡ ተመልሼ መጥቼ የእሳቸው ሐኪም እንድሆን ቃል አስገቡኝ። እሱም እኔ መመለስበትን ሁኔታ ደጃዝማች ካዘጋጁ ነው። ልክ ስንለያይ ብዙ መቶ የማርቴሬዛዎች ለመንገድ እንዲሆን ብለው ሰጡኝ። እንደማፈር ብለው ገንዘቡን ሲሰጡኝ ሐዘኔታ ተሰማኝ። ቢችሉ ከዚህ እጥፍ ሊሰጡኝ እንደሚችሉ አውቃለሁ። የደጃዝማች ሚስት ወይዘሮ ማናህሎሽ የጣታቸውን የወርቅ ቀለበት አውልቀው ለማስታወሻ እንዲሆን ብለው ሰጡኝ። አቶ ማሞና ባለቤቱ እንደ ሕፃን ልጅ ያነቡ ነበር። ትንሿ አጸደ ከግሬ ላይ ተጠምጥማ አባባ ጥሎን አይሄድም እያለች ትጮኻለች። ከዚያ ቀጥሎ 50 የሚሆኑት የደጃዝማች የቀሩት የግል ዘቦች በአክብሮትና በጸጥታ እየመጡ ጉልበቴን ወይ እግሬን ይስማሉ። በዚህ ሁሉ መሃል የከዳዋቸው መስሎ ተሰማኝ። ነገር ግን መሄድ ነበረብኝ፣ ግዴታዬ ነበር። ጀነራሉና ተከታዮቹ ስንብቱን ትቼ ከመልቀቄ በፊት ተነስተው ሄደዋል። የጭነት መኪና ከአስር ወታደሮች ጋር ሆኖ ይጠብቀኝ ነበር። ሹፌሩ ባለበት ጋቢና በኩል ዘልዬ ገባሁ። ማርሽ ተቀየረ፣ መኪናው ማጓራት ጀመረ። ከዚያም ጓደኞቼና ከተማው ከጋራው ጀርባ ተሰወሩ። ጉዞው ከመጀመሪያው አስቸጋሪ ነበር። ለብዙ ቀን ሲዘንብ ሰንብቷል። እየደጋገምን በጭቃ እየተያዝን ሁላችንም እየወረድን እንረዳ ነበር። ትልቁን የርብ ወንዝ በአጼ ፋሲል ድልድይ ላይ ተሻገርን በኋላ መንገዱ ደረቅና ለስላሳ ሆነ። ጉዟችንም ይፋግን አልፎ ባሰልቺው የደምቢያ ሜዳ በኩል ቀጠለ። ለምሳ በጣና ሐይቅ ዳርቻ አጭር ረፍት ካደረግን በኋላ እንደገና ጉዟችንን ቀጠል። አሁን ደግሞ የመንገዱ ችግር እንደገና መጣ። ዳገታማ ነው። ዝናብ መጣል ጀመረ። መኪናው ይንሸራተታል ወይም ጭቃ ውስጥ ይቀረቀራል። ጎማ በየተራ እየተነፈሰ ጉዟችንን አራዘመው። ከሌሊቱ 7 ሰዓት ሲሆን በጎንደር የወታደር ካምፕ ግቢ ውስጥ ገባን። አብረውኝ የተጓዙት ሰዎች መኖሪያ ቦታቸው ስለሆነ እያንዳንዳቸው ድንኳን አግኝተዋል። ሌሊት ስለሆነ ሁሉም ስለተኛ ለኔ ማደሪያ ሆቴል አልተገኘም። ስለዚህ ብቻዬን የቀረውን ሌሊት ከጭነት መኪናው ጀርባ አሳለፍ። ጭቃ በጭቃ ሆኛለሁ። በድካም ሙትት ብያለሁ። ለማንኛውም ጎንደር ገብቻለሁ። ቀስ በቀስ ወደ ግቤ እየተጠጋው ስለሆነ ደስተኛም በመሆኔ እንቅልፍ እንዲወስደኝም አደረግኩና እንደ ወደቀ ግንድ ተኛው። ቀረብ ያለው የአውሮፕላን ማረፊያ ከጣና ሐይቅ አጠገብ የሚገኝ ጎርጎራ የሚባል ቦታ ነው። በ16 ማምሻውን ወደ ጎርጎራ ልንሄድ ነው። በተመደበልኝ አስጎብኝ እርዳታ ቀኑን የፈረሱትን በመካከለኛው ክፍለ ዘመን የተሰሩ የጎንደር ቤተ መንግስት ግንቦች ስጎበኝ ዋልኩ። አለዚያ ከተማው እንኳ ምንም የሚታይ ነገር የለውም ነበር። በጊዜ ብዛት የግንቡ ቅስቶች፣ ጡቦችና ሲሚንቶው ተጎድተዋል። የፈራረሱት ግንቦች ብዙ ጊዜ ሳይቆዩ እንዳለ እንደሚናዱ ነው። እንደተረዳሁት ከሆነ ደግሞ ጣሊያኖቹ ግንቦቹን ለማደስ ምንም ፍላጎት የላቸውም። በመካከለኛው ክፍለ ዘመን የኢትዮጵያ መናገሻ ከተማ ስለነበረው ጎንደር ያን ሁሉ ከሰማው በኋላ ከተማውን ሳየው እንደጠበቅኩት ስላላገኘሁት በጣም ነው ያዘንኩት። ጠቅላላው ጎንደር ያልጸዳና ያረጀ ሆኖ ነው የታየኝ። ጣሊያኖቹም ከተማውን ከጎንደር 40 ኪሎ ሜትር ርቀት ወደሚገኘው ወደ ጎርጎራ ለመውሰድ ያቀዱ ይመስላል። ለምሳ የተጋበዝኩበት የጀነራሉ ጽህፈት ቤት በሚገርም ማረፊያና መናፈሻ ቦታ እድሜ ባላቸው የወይራና የጽድ ዛፎች ባሉበት ነው ያረፈው። በመሃሉም የፈራረሰው የመዝናኛው ግንብ አለበት። ባለ ሁለት ፎቅ የሆነው የመዝናኛው ግንብ በየወለሉ አዳራሽ ያለው ሲሆን በድሮ ጊዜ ለመዋኛ የሚያገለግል የውሃ ፈሰስ ላይ ነበር የተሰራው። አሁን ድረስ የሚያገለግል መሻገሪያ ድልድይ ወደ ግንቡ ያስገባል። ከንጋቱ 11 ሰዓት ሲሆን ዱቄትና ሌላም ቀለብ የተጫኑ ሁለት የጭነት መኪናዎች ይዘን ወደ ጎርጎራ መንገድ ጀመርን። ከብዙ ድካም በኋላ በዝናብና በሚያንሸራትት መንገድ ጎማዎች እየተነፈሱብን ከጠዋቱ 3 ሰዓት ጎርጎራ ደረስ። እዛ እንደደረስኩ ባንድ ሻለቃና 10 ወታደሮች ወዳጅነት የሌለበት አቀባበል ነበር የገጠመኝ። ሆኖም በጦርነቱ ጊዜ ኢትዮጵያውያን እንዴት እንደተዋጉ ለማወቅ ታላቅ ጉጉት ስለነበራቸው ንግግር ተጀመረና በመካከላችን የነበረው ቀዝቃዛ ግንኙነት ቆመ። በየጊዜው ግን እየደጋገሙ ስዊድኖች ጥሩ ሰዎች አይደሉም እያሉ ያስታውሱኝ ነበር። እንደ ጣሊያኖቹ ከሆነ እያንዳንዱን የሚያገኙትን የስዊድን ዜጋ መስቀል ነበረባቸው። ያም ሆኖ ጥሩ ምግብና ጥሩ መኝታ ከማግኘት አልተከለከልኩም። በኋላ እንደተረዳሁት ስዊድኖችን መስቀል በሌላ መንገድም ሊደረግ ይቻላል። ልክ እንደ ግሬታ ጋርቦን የመሰለ ሰው ፎቶግራፍ ከምሽግ ግድግዳ ጀርባ እንደ መስቀል ማለት ነው። ጎርጎራ አውሮፕላን እንደሌለ ተነገረኝ። በዝናቡ ምክንያት ወደ አዲስ አበባ የሚሄድ አውሮፕላን የለም። ግን በነጋታው ከጎጃም የሚመጣ ካፕሮን የሚባል አውሮፕላን ይጠብቁ ነበር። አውሮፕላኑ ከጥቂት ቆይታዎች በኋላ ወደ አስመራ ይሄዳል። ሜጀሩ ወደ አስመራ እንዲሄድ ስለተፈቀደለት አውሮፕላኑ ለሱ ሲባል ነው ጎርጎራ የሚያርፈው። ለኔም እንግዲህ ቦታ አይጠፋም። አጋጣሚ ሆኖ እኔም የጉዞ ፈቃድ አለኝ። ሆኖም ማለፊያ ወረቀት አልነበረኝም። ጀነራል ቢሮሊ ለኔ ወደ አስመራ ለመሄድ ክፍት ነው፣ ከዛ በኋላ ወደ አዲስ አበባ መሄድ እንደምችልም ነግሮኝ ነበር። ሌሊቱን በሙሉ ሲዘንብ አደረ። ጠዋት አስቀያሚና ቀዝቃዛ ነበር። ከጠዋቱ 3 ሰዓት ሲሆን ባላንድ ሞተር ቦምብ ጣይ አውሮፕላን ሲመጣ እኛ በዝናብ የራሰው ማረፊያ ላይ ወጥተን እየጠበቅ ነበር። መንገደኞቹ የአየር ኃይል ጀነራልና ሁለት ረዳቶቹ ፓይለቱና መካኒኩ ከአውሮፕላኑ ወረዱ። የነበረንን ሐሳብ ነገርናቸው። ጀነራሉም ሁለት ሰዎች መውሰድ የሚችልበት ሁኔታ የለም ብሎ መለሰልን። አንድ ሰው እንኳን ተጨምሮ ተንደርድሮ ለመነሳት አስቸጋሪ ነው አለ። ሜጀሩ በደግነት ቦታውን ለቀቀልኝ። ምድሩ በጣም ረጥቦ ስለነበር አውሮፕላኑ የተነሳው በሁለተኛው ሙከራ ነበር። የጣና ሐይቅ እንደ መስታወት ተዘርግቶ ይታያል። ከዚያ ውጭ ግን የቀረውን መሬት ከባድ ደመና ሸፍኖታል። ምንም ማየትም አንችልም ነበር። ነፋሱ ደግሞ እንደ ማዕበል ነው። አስቀያሚ የአየር ጉዞ ነበር። ቀዝቃዛው አየር በቦምብ መጣያ 6 ክፍተቶች በኩል ስለሚገባ በብርድ ተንሰፈሰፍ። ወደ ሰሜን ተራሮች አካባቢ ስንደርስ ከደመናው በላይ 5200 ሜትር ከፍታ መውጣት ነበረብን። አሰቃቂ ነበር። ወደ ተከዜ ረባዳ መሬቶች ስንደርስ ደመናው ቀለል ማለት ስለጀመረ ወንዞችንና በጦርነቱ ጊዜ በደንብ የማውቃቸውን የትግራይ መሬቶች ማየት ቻል። ነገር ግን እንደገና የኤርትራ ከፍታማ ቦታዎች እስክንደርስ ድረስ ደመና መልሶ ሸፈነ። በዚህ ጊዜ የአውሮፕላኑ ነዳጅ መጠን በፍጥነት እየቀነሰ እንደሆነ መጠቆሚያው ያሳያል። በደመናዎቹ አልፈን ከአስመራ 80 ኪሎ ሜትር ርቀት የሚገኘው አዲቋላ ከተማ ስንደርስ 200 ሊትር ብቻ ነው የቀረን። አውሮፕላኑን እያበረረ የነበረው ጀነራል ያለው ነዳጅ ያሰብንበት ቦታ ያደርሰናል ብሎ ነው ያሰበው። እንዴትና ለምን አቅጣጫው እንደጠፋብን አልገባኝም። ያወቅኩት ተመልሰን አድዋን እንደገና በሩቁ ስናይ ነው። የሚታመን ነገር አልነበረም። በቀጥታ ወደ መጣንበት አዙረን ተመልሰናል። ካፒቴን ፓይለቱ ደጋግሞ ስለ አቅጣጫው ተናግሮ ነበር፣ ነገር ግን ጀነራሉ ሊሰማው አልፈለገም። አድዋ መታየት ሲጀምር በ180 ዲግሪ ተመልሰን ዞርን። መጠቆሚያው በዚህ ጊዜ 100 ሊትር ነዳጅ ብቻ መቅረቱን ነው የሚያሳየው። ያ እንግዲህ አዲቋላ የሚገኘው አውሮፕላን ማረፊያ ሊያደርሰን ይችላል። ከጥቂት ጊዜ በኋላ ግን የሆነ ነገር ተበላሸ። ከዚያ በኋላ ፍጹም ጸጥታ። የምንሰማው ነገር ቢኖር የአውሮፕላኑ ክንፍ አየሩን እየቀዘፈ ሲሄድ የሚያሰማው ፉጨት ነው። ሞተሩ ቆሟል። ነዳጁ አልቋል። 50 ሊትር የሚሆን በነዳጅ መያዣ ውስጥ ቢኖርም እኛም 1000 ሜትር ከፍታ ባየር ላይ ነበር። በፍጥነት እየዘለላችሁ ውጡ አለ ጀነራሉ በጩኸት መሪውን ለካፒቴኑ እየለቀቀ። በደንቡ መሰረት ሁላችንም ፓራሹት አስረናል። ቁልቁል ተመለከትኩ። በህይወቴ ከአየር ላይ ዘልዬ ለመውረድ ደፍሬ አላውቅም። አስቡት እንግዲህ ፓራሹቱ ባይከፈትስ? በፍጥነት ወደ ምድር ወርጄ ብፈጠፈጥ ምን አይነት ሰውነት ነው የሚቀረኝ? አንድ ሰው መሞት ካለበት ምናልባትም ይህ የተሻለ አሟሟት ይሆናል። ባላችሁበት ቆዩ፣ ይህን ነገር ልቆጣጠረው እችላለሁ፣ የሚያረጋጋ የፓይለቱ ድምፅ ነበር። አውሮፕላኑ እየተሽከረከረ ቁልቁል ወረደ። መሬቱ እየተቃረበ ይመጣል። ተክሎቹና ምድሩም እየተለቁ መታየት ጀመሩ። እኛ ባለንበት ቆመን መሬቱ በእኛ ዙሪያ የሚሽከረከር ነበር የሚመስለው። ከጥቂት ሰከንዶች በኋላ ሜዳ መታየት ጀመረ። ወለሉ ላይ ተኙና አጥብቃችሁ ያዙ፣ አውሮፕላኑን ላሳርፍ ነው። ኃይለኛ መንጠርና መርገብገብ ነበር። እኔም የሚሽከረከር አውሎ ነፋስ አዙሪት ውስጥ ያለው መስሎ ነው የተሰማኝ። እርስ በራሳችን እስክንላጋ ድረስ ደጋግሞ መንጠር፣ ቀጥሎም ድንገተኛ መርገብገብ ካደረግን በኋላ ቆምን። ፓይለቱ ለማሳረፍ ሲዘጋጅ ፍጥነቱን ለመቀነስ ልጓሙን ተረግጦ ነበር። ነገር ግን ከፊት ለፊቱ ትልቅ ዛፍ ሲያይ በድንጋጤ ልጓሙን እንደያዘ መሬቱ ላይ አረፈ። አውሮፕላኑ በቀኝ በኩል ዛፉን መጥቶ ሰብሮታል። በዚህ ምክንያት በቀኝ በኩል የሚገኘው የማቆሚያ ልጓም ተሰብሯል። በግራ በኩል ያለው ብቻ ስለሚሰራ አውሮፕላኑ ተሽከርክሮ ካፒቴኑ ወዳልፈለገበት ወደ መጣበት አቅጣጫ በኩል ዞሯል። ወደፊትም በቁጥቋጦና በትናንሽ ዛፎች ላይ በመሄድ ጉድባ ውስጥ ሲደርስ ብቻ ቆመ። ነገር ግን መጨረሻው ጥሩ የሆነ ነገር ጥሩ ነው። ከመጥፎ አደጋም ተርፈናል። ከያዝነው ስንቅም ጥሩ ምግብ አዘጋጀን። በአውሮፕላኑ ጥላ ስር ተጠግተን ምግቡን በላን። ሁሉም የምመኘው ነገር ነበር፣ የጎደለኝም አልነበረም። ወደ አድዋ ከሚወስደው ዋናው ጎዳና 6 ኪሎ ሜትር ርቀት የአውሮፕላን ድንገተኛ ማረፊያ ከመረብ ወንዝ አጠገብ መሰራቱን አወቅ። አልፎ አልፎም አልፈው ከሚሄዱ መኪኖች ድምፅ እንሰማ ነበር። የአካባቢው ተወላጆች መጡ። የጣሊያን የመንገድ ሰራተኞችም መጡ። አውሮፕላኑ ሲዘል የተጎዳውን ካፒቴን ተሸክመው መንገዱን በማሳየት ረዱን። በተጠራው አምቡላንስም ሆነን መጀመሪያ ወደ አዲቋላ፣ ከዚያም ወደ ጎራ ቀጠል። ጎራ ትልቁ የጣሊያኖች የአየር ጣቢያ ነው። ከአስመራ በደቡብ 40 ኪሎ ሜትር ርቀት ቦታ ላይ ነው የሚገኘው። በዚህ ቦታ ወደ አዲስ አበባ የሚሄድ አውሮፕላን እየጠበቅኩ የአብራሪ መኮንኖች እንግዳ ሆኜ ለ2 ቀናት ቆየው። የዝናቡ ወራት ስለጀመረ የአውሮፕላን በረራዎች ይሰረዙ ነበር። መጥፎ አጋጣሚ ነበር። ለኔ የነበረኝ የቀረኝ አማራጭ በአስመራ በኩል ሄጄ ከምጽዋ ጀልባ ይዤ ወደ ጅቡቲ መሄድ ነው። ነገር ግን እንዴት ብዬ ነው ለጉዞ ይለፍሶ ነገ ገንዘብ ማገኘው? ምንም ቢሆን ለአንድ ነገር መውጫለሁ። አስመራ ውስጥ ወደ አዲስ አበባ ለመሄድ ፈቃድ እስካገኝ ድረስ ለሶስት ሳምንታት መቆየት ነበረብኝ። በመጨረሻ ይለፍ ወረቀት ማግኘቴ ከታላቅ ድል ነው የሚቆጠረው። ይህን ይለፍ ለያዘ ሰው ምንም እክል እንዳጋጥመው የሚል ጽሑፍ ያለው ይለፍ አዲስ አበባ ከተያዘች ወዲህ ለሲቪል ሰው ሲሰጥ አምስተኛው ነው። ሌላ ከፍ ያለ ችግር ሳይፈጠር የምጽዋን ሞቃት አየር ከተቀበልኩ በሐምሌ 17 አዲስ አበባ እገባለሁ። ቀናቱን ሳስብ 9 ወራቶች አልፈዋል። በመጨረሻም አዲስ አበባ የደረስኩለት እየዞርክ ያየሁት ውድመት የፈጠረብኝን የሐዘን ስሜት ምን ጊዜም አረሳውም። ስለዚህ ጉዳይ ግን ብዙ ሰዎች ስለጻፉ በዚህ ውስጥ መጥቀስ አያስፈልገኝም። በየመንገዱና በየገበያ ቦታው ይርመሰመስ የነበረው ሰው ባላባቶች ካጃቢዎቻቸው ጋር በፍጹም አይታዩም። የአውሮፓውያን ሰራተኞች ከሆኑት በስተቀር ሁሉም ኢትዮጵያውያን የሸሹ ይመስላል። ቤቴ ውስጥ የቀረ አንድም ነገር የለም። ሁሉም ነገር ተዘርፏል። በደቡብ በኩል ከአዲስ አበባ 150 ኪሎ ሜትር ርቀት ከሚገኘው እርሻ ቦታዬ ጋር ግንኙነት ማድረግ አልተቻለም። እስካሁን ራቅ ካለው ከእርሻ ቦታው አለ ከሚባለው ከወንድሜ ከዋልደማር ጋርም መገናኘት አልተቻለም። ጣሊያኖቹ ሰዎች እንዲልኩም ሞክሬ ነበር። በፈቃዳቸው ከሚጓዙ ጀርመኖች ጋራም አብሬ እንዲሄድ ብለምንና ብማጸንም ትከሻቸውን እየገፉ አይሆንም ነው የሚሉት። ሌላ አይነት ሙከራ አደገኛ ነበር። የአገሬው ሰዎች አውሮፓውያንን እንዳይነኩ የሚል ጽሑፍ ያለባቸው ወረቀቶች በአውሮፕላን ተበትነዋል ብለው ያጽናኑኝም ሞከሩ። አዲስ አበባ በቆየሁበት ጊዜ ሁልጊዜ ማታ ማለት ይቻላል ጣሊያኖቹ በጣም በሚፈሯቸው ሽፍቶች ከተማዋ ጥቃት ይደርስባት ነበር። በእነዚህ የአባት አገር ተዋጊዎች እጅ የወደቁ ጣሊያኖች አስከሬን ካዩ በኋላ የጣሊያኖቹ ፍርሃት አላስደነቀኝም። አዲስ አበባ በመጣሁ ከጥቂት ቀናት በኋላ የጣሊያን ሆስፒታል ወደሚባለው ቦታ ሄድኩ። በዚያም ለብዙ ዓመታት የሆስፒታሉ ኃላፊ የነበረ ጓደኛዬን ለመገናኘት ነበር። ባምቦ መንገድ ላይ በሚገኘው አሁን በጣሊያኖች እጅ በሆነው የስዊድን ሚስዮን ማዕከል አጠገብ ደርሼ ነበር። ማዕከሉ ከሆስፒታሉ ጎን ነው የተሰራው። በድንገት በግራ በኩል ካለው ጎድጓዳ ስፍራ ጥይቶች እያፏጩ ይመጡ ጀመር። ማዕከሉ ግንብ ጀርባ የጣሊያኖቹ አውቶማቲክ መሳሪያም መልስ ይሰጥ ጀመር። ለማሰብ እንኳ ጊዜ ሳላገኝ በሁለቱ ተኩስ ልውውጥ መሃል መሆኔን አወቅኩ። ከአንድ ጦርነት ወደ ሌላ ተሸጋገርኩ። ያ ሁሉ ተብሎና ተደርጎ በመጨረሻው ሕይወቴ ሊያልፍ ነው ማለት ነው። በኋላ አንድ የጣሊያን መኮንን እየተሳበ መጥቶ አፌን ከፍቼ እዛው ባልቆም እንደምሻለኝ ይልቁኑ ተከትየው ከሚሽኑ ግንብ ጀርባ እንድጠለል ጮኸብኝ። ለሶስት ሰዓታት ቁጭ ብዬ የተኩስ ድምፅና የጥይቶችን ፉጨት ሳዳምጥ ቆየው። የጣሊያኖቹ ካምፓኒ ወጥቶ ለማጥቃት ዝንባሌም አላሳየም። ምክንያቱም ከተኩሱ በመገመት የሽፍቶቹ ቁጥር ከ50 በላይ ይሆን ነበር። በአዲስ አበባ ውስጥ ምቾት ባይኖረውም ለአምስት ሳምንታት ቆይታ ካደረግኩ በኋላ ከተማውን እንድለቅ ተገደልኩ። ጣሊያኖቹ በግልጽ ስዊድናዊ የሚባል ሰው ማየት እንደማይፈልጉ ነው የነገሩኝ። ያለኝን ነገር በሙሉ በሁለት ሻንጣዎች አሽጌ ለዘጠኝ ዓመት የሰራሁበትን ከተማ ለቀቅኩ። በዚህ ከተማ የተዳርኩበት ቤት የሰራሁበትና ሁለት ልጆች ያፈራሁበት ነበር። ተመልሼ ማላያቸውም ብዙ ጓደኞች ነበሩኝ። በጣም የለመድኩት አገር ቋንቋቸውን እንደራሴ አድርጌ የምናገረውና እየወደድኳቸው የመጣሁት ተወላጆች ለድሜ ልክ ላጣቸው ነው። የነበረኝን ገንዘብ በሙሉ ያፈሰስኩበት የእርሻ ቦታዬም ለነፋስና ለውሃ ሊቀር ነው። በጣም ያሸበረኝ ነገር ግን የወንድሜ ጉዳይ ነበር። ምንም ላደርግለት የምችለው ነገር አልነበረም። በዚያን ጊዜ ያላወቅኩት ነገር ከሁለት ወራት በኋላ በእርግጠኝነት እንደ ተረዳሁት ለዘላለም እንደማላየው ነው። ከወንበዴዎች በተተኮሰ ጥይት ሕይወቱ አልፏል። ምናልባትም በግንቦት ወር መጨረሻ አካባቢ ነበር። ብቻውን ተረስቶ ቀርቶ ቁጭ ባለበት ሥርዓትና ሕግ በሌለበት ባሩሲ ያለምንም ማምለጫ እርስ በርስ በሚዋጉ ጎሳዎችና በጨካኝ ወንበዴዎች ተከቦ ነበር። እኔ ስንት ጊዜ ነው የሞትን ነጭ አይኑን ያየሁት ግን ሕይወቴን እጅና እግሬን ይዤ አመለጥኩት። ነገር ግን ዋልደማር መሞት ነበረበት? አጋጣሚ? አይሆንም፣ በፍጹም። በአጋጣሚ ለማለፍ የሰው ሕይወት በጣም ውድ ነው። ለሁሉም ለሚሆነው ነገር ሁሉ ትርጉም ይኖረዋል። ይህ አመለካከትና በቅጽበት መሞቱ ለኛ ለምንወደው ለሐዘናችን ማጽናኛና ብሩህ የሆነ የእሱ ትዝታ እንዲኖረን ይረዳናል። በግብጽ በፖርትሳይድ ባንድ ካፌ ቁጭ ብዬ ወደ አገሬ የሚወስደኝን ኮምፒኝ የተባለ ጀልባ ስጠብቅ አንድ ሰው በአማርኛ ሲያናግረኝ ሰማሁ። ጀልባው እንደ ነዳጅ ኃይል የሚጠቀምበትን የድንጋይ ከሰል እየሞላ ነበር። በአማርኛ ያናገረኝ ሰው የንጉሱ ሾፌር መሆኑን ሳውቅ በጣም ነው የተገረምኩት። የተላከው ከቴጌዋ ነው። እቴጌዋ ከኢየሩሳሌም ተመልሰው ወደ እንግሊዝ አገር እየሄዱ ነበር። በሚገርም ሁኔታ የኔን መምጣት ሰምተዋልና መንገዴን እንዴት ብዬ እንደምቀጥል ማወቅ ይፈልጋሉ። እኔም በሚሄድበት ጀልባ ስለሚሄዱ ጀልባው ውስጥ መገናኘት የምንችል ከሆነ ብለው ጠይቀዋል። በተከተሉት 5 ቀናት ከቴጌዋ ጋር በየቀኑ እንገናኝ ነበር። በጣም የወዳጅነት ስሜት ያሳያሉ። በርግጥም ኢትዮጵያ ውስጥ ላለው ሁኔታ ደግሞ ማወቅ ይፈልጋሉ። ክብደት ከመቀነሳቸውና ከሚታይባቸው የሐዘን ስሜት በመነሳት በቅርቡ ያሳለፉት ወራት ከባድ እንደሆነባቸው ያስታውቃል። ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።